ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ስርጭታችን ጀመረ። በአማራ ክልል ዋግምራ ዞን ሰሃላ ሰየምት ወረዳ ድርቅ እንዳስከተለው በተገለጸ ረሃብ ለተቸገሩ ዜጎች የእርዳታ እህል ለማድረስ አለመቻሉን የኢትዮጵያ ቀይ መስቀል ማህበር አስታወቀ።
ደረጃ መቶ ኩንታል የሚደርስ በአደር አድርጎ ወደ ሰሃላ ሰየምት በብናት ለመሄድ ነበር ጥረት ሲደረግ የነበረው። ግንገር ላይ ብቻ ቦታ አካባቢ ወደ 10 ቀን አካባቢ ነው ወጥ እንዲቆም የተደረገው። መንገድ ክፍት አልነበረም። ባለፈው እሁድ እንደምንም ባህር ዳር ገብቶ እስካሁን ባህር ዳር ነው ያለው።
በኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለን ነበር የሰማችሁት። ህዳር 7 2016 ዓ ም ክብራትና ክብራን እንደምናመሻችሁ፣ ሳስተናገዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ ለዜናው ደረጀ ደስታ ወንበሩን ይዘዋል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። አሁን ወደ ዓለም ዜናው።
ጤና ይስጥልን፣ በድጋሚ እንደምን አመሻችሁ። የመቀሌ የታክሲ አሽከርካሪዎች ስራ ማቆም አደረጉ። ዚምባብዌ በሐራሬ የኮሌራ ወረርሽኝ አስቸኳይ ጊዜ አዋጅ አወጀች። ሩሲያ ወደ አፍሪካ ለመላክ ቃል ከገባችው ነጻ እህል የመጀመሪያውን ጭነት ወደዚያ መላኳን አስታወቀች። የሚሉትና ሌሎችንም ይዘናል። ሰኞ ህዳር 3 ቀን 2016 ዓ ም የጀመረው የመቀሌ ታክሲ አሽከርካሪዎች የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ትናንት ሐሙስ አመሻሽ ላይ አንዳንድ ታክሲዎች ሥራ ቢጀምሩም ዛሬ አርብ ግን የሥራ ማቆም አድማው ተጠናክሮ ቀጥሏል። ይህ የታክሲ አሽከርካሪዎች ሥራ ማቆም አድማ በተጠቃሚዎች የዕለት ተዕለት እንቅስቃሴዎች ላይ ከባድ አሉታዊ ተጽዕኖ እየፈጠረ መሆኑን የአሜሪካ ድምፅ ያነጋገራቸው የከተማ ነዋሪዎች ይናገራሉ። የዚህን ዝርዝር ዜና በምሽቱ ክፍለ ጊዜ እናቀርባለን። ዚምባብዌ በዋና ከተማዋ ሐራሬ በተከሰተውና የበርካታ ሰዎችን ሕይወት በቀጠፈው የኮሌራ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ ማወጇን የከተማዋ ከንቲባ ዛሬ አስታወቁ። ከንቲባው ኢያን ማኮኔ ለኤፍፒ እንደተናገሩት ሁኔታው አሁን እጅግ በጣም መጥፎ ስለሆነ የአስቸኳይ ጊዜ አዋጅ አውጀናል ብለዋል። 1.5 ሚሊዮን ሕዝብ ያላት ዋና ከተማይቱ ሐራሬ በደቡባዊ አፍሪካ የሚገኙ ሁሉንም አገሮች ባጠቃው የበሽታው ወረርሽኝ ክፉኛ የተመታች መሆኑን የኤኤፍፒ ዘገባ አመልክቷል። ዚምባብዌ ወረርሽኙ ከተከሰተበት ካለፈው የካቲት ወር ጀምሮ ከ7000 በላይ በኮሌራ ወረርሽኝ የተጠረጠሩ ህሙማንን የመዘገበች ሲሆን ወደ 150 የሚጠጉ ሰዎች ሞተዋል። ከነዚህ ውስጥ 51 የሚሆኑት በወረርሽኙ ስለመሞታቸው በቤተ ሙከራ መረጋገጡ ተነግሯል። ከሟቾቹ መካከል ቢያንስ 12 የሚሆኑት የሐራሬ ነዋሪዎች መሆናቸውም ተጠቅሷል። የመጠጥ ውሃ አቅርቦትና የንጽህና መጠበቂያ ተቋማት በተዛባባቸው የዚምባብዌ ከተሞች የኮሌራ ወረርሽኝ በየጊዜው የሚከሰት ሲሆን ለዓመታት በዘለቀው ቸልተኝነት ብዙ መሰረተ ልማቶች መንኮታኮታቸው በዘገባው ተጠቅሷል። ሩሲያ ወደ አፍሪካ ለመላክ ቃል ከገባችው ነጻ እህል የመጀመሪያውን ጭነት ወደዚያ መላኳን የአገሪቱ የግብርና ሚኒስትር አስታወቁ። የግብርና ሚኒስትሩ ዲሚትሪ ፓትሩሼቭ በሰጡት መግለጫ የመጀመሪያዎቹ ሁለት መርከቦች ቀድሞውኑ የሩሲያ ወደቦችን ለቀው ወደ ሶማሊያና ቡርኪና ፋሶ የሄዱ ሲሆን ከህዳር መጨረሻ እስከ ታህሳስ መጀመሪያ ይደርሳሉ ብለን እንጠብቃለን ብለዋል። ሚኒስትሩ ሁለቱ መርከቦች እያንዳንዳቸው 25,000 ቶን እህል እንደያዙ መናገራቸውንም የመንግስት ዜና ወኪሎች ዘግበዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በሐምሌ ወር 200,000 ቶን ነጻ እህል ለስድስት የአፍሪካ ሀገራት ለመላክ ቃል ገብተው እንደነበር በኤኤፍፒ ዘገባ ተጠቅሷል። እህል የመላኩ የተስፋ ቃል የመጣው ሞስኮ ዩክሬን ከደቡብ ጥቁር ባህር ወደቦች ወደ ውጭ የምትልካቸው የግብርና ምርቶች ደህንነቱ የተጠበቀ እንዲሆን ከሚያስችለው የተባበሩት መንግስታት ድርጅት አደራዳሪነት ስምምነት ከወጣች በኋላ ነው። ሞስኮ ማስረጃ ባታቀርብም ከዩክሬን ወደ ውጭ የሚላከው እህል ወደ ዓለም ደሃ ሀገራት አይሄድም በማለት ድርጊቱን ትቃወም እንደነበር በዘገባው ተመልክቷል። ሩሲያና ዩክሬን በዓለም ትልቆቹ የግብርና ምርት አምራች አገሮች መሆናቸው ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጋዛ ውስጥ ከነዳጅ መጥፋት እስከ ስልክ አለመስራት፣ የመኪና እጦት የተንሰራፋው ችግር እርዳታ የማቀርቡን ስራ እያወሳሰበው መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ዛሬ አርብ ተናገሩ። የአካባቢው ሁኔታ ፈጥኖ ወደ ከፋ ቸነፈርነት ሊለወጥ እንደሚችል የዓለም የምግብ ፕሮግራም ዋና ዳይሬክተር ሲንዲ መኬን ትናንት አስጠንቅቀው ነበር። ጋዛ ውስጥ የምግብና የውሃ አቅርቦት እንደሌለ መኬን ጠቁመው ከሚያስፈልገው እርዳታ እየገባ ያለው እጅግ ጥቂቱ መሆኑን ገልጸዋል። ዋና ዳይሬክተሯ አያይዘውም አሁን ያለውን ረሃብ ለማስታገዝ የሚችል እርዳታ ለማስገባት አንድ የድንበር ኬላ በቂ ያለመሆኑን አመልክተው የደህንነት ዋስትና ያለው ተጨማሪ መተላለፊያ መስመር መክፈት አስፈላጊ እንደሆነ አሳስበዋል። በሌላ በኩል ሺፋ ሆስፒታል ውስጥ ላሉ ህሙማት 4000 ሊትር ውሃና 1500 የተዘጋጀ ምግብ ትናንት ማድረሱን የእስራኤል ጦር አስታውቋል። እስራኤል የሐማስ ታጣቂዎች በሆስፒታሉ አቅራቢያ ይጠቀሙባቸዋል ያለቻቸውን የምድር ውስጥ መሽለክለኪያ ዋሻዎችን የሚያሳይ ቪዲዮ ትናንት አሙስ አውጥታለች። ሐማስ ትናንትናውኑ ማምሻው ላይ በሰጠው ምላሽ ግልጽ የውሸት ትርክት መደጋገም ነው ሲል አጣጥሎታል። እስራኤል ሰላማዊ ሰዎች ደቡባዊ ጋዛን ለቀው እንዲወጡ አዲስ ትዕዛዝ ያስተላለፈች ሲሆን ይህም ወታደራዊ እርምጃው ሊስፋፋ እንደሚችል ፍንጭ የሰጠ መሆኑ ተመልክቷል። በማደግ ላይ ያሉ አገሮች መሪዎች በእስራኤልና በሐማስ ጦርነት የገጠሟቸውን ፈተናዎች ተጋፍጠው አንድነት እንዲኖራቸው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አሳሰቡ። ሞዲ ይህን ማሳሰቢያ የተናገሩት ዛሬ አርብ በጠሩትና ከ100 በላይ አገሮች በተገኙበት የኢንተርኔት ላይ ጉባኤ ነው። የዓለም ደቡብ አገሮች ለታላቅ ቁም ነገር በአንድ ቃል የሚናገሩበት ጊዜ ደርሷል ብለዋል ሞዲ። የዓለም ደቡብ ድምጽ የተባለው ጉባኤ የተዘጋጀው ኒው ዴልሂ ዲፕሎማሲያዊ ስኬት ስትል የጠራችው ሲሆን ባለፈው መስከረም የተካሄደው የባለጠጎቹ ቡድን 20 አገሮች ስብሰባ የአፍሪካ ህብረት አባል እንዲሆን መወሰኑ ይታወሳል። ህንድ ራሷን የደቡብ መሪ አድርጋ የምትቆጥር ሲሆን ዓለም በቁልፍ ጉዳዮች ላይ ለአገሮቹ የሚያደርገውን ድጋፍ ማሳደግ አለበት ባይናት። የዓለም ደቡብ አገሮች ድምጽ በ21ኛው መቶ ክፍለ ዘመን በጣም ልዩ ከሆኑ መሳሪያዎች አንዱ እንደሆኑ የጠቆሙት ጠቅላይ ሚኒስትር ሞዲ አክለው ደቡብ ንፍቀ ክበብ በመልክዓ ምድር እይታ ወትሮም የነበረ ቢሆንም የራሱ ድምጽ ሲኖረው ግን አሁን የመጀመሪያው ጊዜ ነው ብለዋል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሻዳ ከቻይናው ፕሬዚደንት ዢ ጂንፒንግ ጋር ትናንት አሙስ በሳን ፍራንሲስኮ በተካሄደው የእስያ ፓሲፊክ ኢኮኖሚ ትብብር ኢኮኖሚዎች ጉባኤ ላይ ተገናኝተው ተነጋገሩ። ሺ ከጃፓን ጋር ስትራቴጂካዊና የጋራ ተጠቃሚነት ግንኙነታችንን ያሉትን በድጋሚ እንዲረጋገጥ ጥሪ ያቀረቡ ሲሆን ኪሺዳ በበኩላቸው ሁለቱ አገራት ለዓለም አቀፍ ሰላምና ብልጽግና የጋራ ኃላፊነት እንዳላቸው ተናግረዋል። ሺ ከትናንት በስቲያ ረቡዕ ከዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ጋር ለአራት ሰዓታት የዘለቀ ቆይታ ያደረጉ ሲሆን ይህም በአንድ ዓመት ውስጥ ፊት ለፊት ሲገናኙ ለመጀመሪያ ጊዜያቸው ነው። የቻይናው መሪ በተጨማሪ ከሜክሲኮ፣ ፔሩ፣ ፊጂና ብሩኔ መሪዎች ጋርም በግል ተወያይተዋል። ዓመታዊ ጉባኤው የሀገራት መሪዎችና ሌሎች ከፍተኛ ኢኮኖሚና የዲፕሎማሲ መሪዎችን አንድ ላይ የሚያገናኝ መድረክ ነው። አድማጭ ተመልካቾቻችን፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። ፕሮግራሙን ከስቱዲዮ የምትመራለን ብራን ኃይሉ ነች። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ አሉላ ከበደ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በአማራ ክልል ዋግምራ ዞን ሰሃላ ሰየምት ወረዳ ድርቅ እንዳስከተለው በተገለጸ ረሃብ ለተቸገሩ ዜጎች እርዳታ ለማድረስ አለመቻሉን የኢትዮጵያ ቀይ መስቀል ማህበር አስታወቀ። ከ400 ኩንታል በላይ እህል የጫኑ መኪኖቹ ከመሃል ሀገር ወደ ክልሉ ቢገቡም በግጭት መስፋፋት ምክንያት ወደ ዞኑ ሳይደርሱ በሞጣና ባህር ዳር ከተሞች ላይ ለቀናት እንደቆሙ ማህበሩ ለአሜሪካ ድምጽ ገልጿል። በኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለ ቀይ መስቀል ተከታታይ ድጋፍ ለማድረግ ማቀዱን ቢያስታውቁም አስተማማኝ የጸጥታ ሁኔታ ባለመኖሩ እርዳታው በየቦታው ለመቆም እንደተገደደ አመልክተዋል። በአስቸኳይ ጊዜ አዋጁ የተቋቋመው ኮማንድ ፖስት በበኩሉ ሰሞኑን የእቅድ አፈጻጸሙን በደብረ ማርቆስ ከተማ ሲገመግም በሁሉም የጎጃም ዞኖች ያለው የሰላም ሁኔታ ከፍተኛ መሻሻሎች እንዳሳየ መግለጹ ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች።
ተከሰተውና ትጥቃዊ ግጭቱ በአባባሰው ረሃብ ለተጎዱ ዜጎች ተከታታይ ድጋፍ ለማድረግ ማቀዱን ያስታወቀው የኢትዮጵያ ቀይ መስቀል ማህበር እርዳታውን ለማጓጓዝ ግን የጸጥታ ችግር እንቅፋት እንደፈጠረበት ገልጿል። የማህበሩ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለ ትላንት ሐሙስ ለአሜሪካ ድምጽ እንደገለጹት በዋግምራ ዞን ሳህላ ሰየምት ወረዳ በ2015-16 መኸር ምርት ዘመን ያጋጠመውን ተከታታይ ድርቅ ባስከተለው ጽኑ ረሃብ እየተሰቃዩ ለሚገኙ ዜጎች የሚውል እርዳታ ከ17 ቀን በፊት ቢላክም ወቅታዊው የጸጥታ ሁኔታ የተሽከርካሪውን ጉዞ በማስተጓጎሉ ለተጎጂዎቹ ሊደርስ አለመቻሉን አስረድተዋል።
እርዳታ ለመስጠት 400 ኩንታል የሚደርስ በባህር አድርጎ ተሳላ ሰየምት ከቡናት ለመሄድ ነበር ጥረት ሲደረግ የነበረው። ገብለ ብቻ ቦታ አካባቢ ወደ 10 ቀን አካባቢ ነው የወድ እንዲቆም የተደረገው። መንገድ ክፍት አልነበረም። ባለፈው እሁድ እንደምንም ባህር ዳር ገብቶ እስካሁን ባህር ዳር ነው ያለው። ይህ መንገድ ምቹ የመንገድ ሁኔታዎች እንደተመቻችልን ከሚመለከታቸው አካላት ጋር የጸጥታ አካላት ጋር እየተነጋገረ ነው። እንግዲህ ያሰብነው በኮረም፣ በሰቆጣ፣ በዝቋላ አድርጎ ለመሄድ አንደኛ በዝቋላ ሳላ ሰየምት የሚያሻግረው ድልድይ ስለተሰበረ በምስራቅ በለሳ በጉናት አድርጎ ለመሄድ ነው እያሰብን ያለ ነው። በዛ አካባቢ ያለውን ጸጥታ ሁኔታ እያጠናና ያለ ነው ከሚመለከታቸው ጋር።
በክልሉ በቀጠለው የጸጥታ ችግር የተነሳ በአንዳንድ አካባቢዎች መንገዶች በመዘጋታቸው በሌሎች የተለያዩ እንቅስቃሴዎች ላይም መሰናክል መፍጠሩ ይታወቃል። ይሁንና በአስቸኳይ ጊዜ አዋጁ የተቋቋመው ኮማንድ ፖስት ሰሞኑን የእቅድ አፈጻጸሙን በደብረ ማርቆስ ከተማ ሲገመግም በአሁኑ ወቅት ሁኔታዎች እየተሻሻሉ እንደሆኑ ማመላከቱ አይዘነጋም። በኮማንድ ፖስቱ እንደተገለጸው የጸጥታ ሁኔታዎች የሚሻሻሉ ከሆነ ተጨማሪ ሰብአዊ እርዳታዎችን እንደሚያጓጉዝ የኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለ ተናግረዋል።
ይቀጥላል። የአቅም ጉዳይ ነው። እንግዲህ የኢትዮጵያ ቀይ መስቀል ማህበር በሁሉም የክልሉ አካባቢዎች በተፈጥሮም ሆነ በሰው ሰራሽ አደጋ ላይ ተጎዱ ህዝቦች በየትኛውም አካባቢ ነው እየሰጠ ያለው። ግን አቅምን መሰረት ያደረገ ጥረት ይቀጥላል።
በዋግምራ ብሔረሰብ አስተዳደር ዞን በአበርገሌ በዝቋላ እና በሳህላ ሰየምት ወረዳ ድርቅ ካስከተለው ረሃብ ጋር በተያያዘ የስድስት ሰዎች ህይወት ማለፉንና ከ4000 በላይ የቤት እንስሳት መሞታቸውን ከ200000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያሻው መዘገባችን ይታወሳል። የዞኑ የመንግስት ኮሚኒኬሽን አገልግሎት መምሪያ ኃላፊ አቶ ከፍ ያለው ደበሽ በሶስቱ ወረዳዎች ያጋጠመው ረሃብ በተለይ በሳህላ ሰየምት ወረዳ ተባብሶ እንደቀጠለ አመልክተዋል። በመንገድ መዘጋት ምክንያት በቂ የእርዳታ እህል እየገባ እንዳልሆነም አክለዋል።
ሳህላ ወረዳ ብቻ ወደ 51000 ነዋሪ ሲሆን 46000 ሰው በላይ አስቸኳይ የምግብ እርዳታ የሚያስፈልግ ነው። እስካሁን ድረስ በመጀመሪያው ዙር የእርዳታ የተሰበሰበው ወደ 8000 ኩንታል አካባቢ የመጣ ቢሆንም ተደራሽ ያደረገው ግን 34000 ሰው ነው። እንግዲህ ወደ ፐርሰንት ወደ ነቶኛ ተቀይሮ 15% አካባቢ ነው እርዳታው እየደረሰ ያለውና አጠቃላይ በዞን ደረጃ ከ180,000 ሰው በላይ የአስቸኳይ የምግብ እርዳታ ይፈልጋል። ግብረሰናይ ድርጅቶችና እርዳታ ማከፍ ያለ እርዳታ ለማምጣት የሚያስቡ ሰዎች መንገዱ አንደኛ የተከዜ ድልድይ ከአራት አመት በፊት የተከበረ ድልድይ ነው። ያው ማህበረሰቡ በዛ ችግር ውስጥ ነው የሚኖረው። አሁንም ደግሞ ይሄ ድርቁ ሲከሰት የምግብ እህል ለማመላለስም የመኖ እንትን ለእንስሳት መኖ ለማመላለስም አስቸጋሪ ሁኔታ ላይ ነው ያለው። ሌላኛው በበለሳ በኩል እንዳይሄድ የጸጥታ ችግር አለ። ያን የጸጥታ ችግር ሰዎች ሴኩሪቲ ካልሆን እያሉ ስለሆነ በዛ መሄድ አይችሉምና በዚህ ምክንያት እርዳታው እንኳን በወቅቱ ሊደርስ አይችልም በመንገድ ችግር ምክንያት ማለት ነው።
በሳህላ ሰየምት ወረዳ የብላዛ ቀበሌ አስተዳዳሪ አቶ ማለደብሬ በአሁኑ ሰዓት በቀበሌው ከረሃብ ጋር በተያያዘ የሞተ ሰው ባይኖርም በረሃብ እየተሰቃዩ የእርዳታ ኃይል የሚጠባበቁ ሰዎች መኖራቸውን ተናግረዋል። በቀበሌው ከ4000 በላይ ህዝብ ቢኖርም እስካሁን 15 ኪሎ ፍርኖ ዶቄት እርዳታ ለማዳረስ የተቻለው ለ800 ሰዎች ብቻ እንደሆነ ገልጸዋል።
በጣም ለተጎዱት ደርሷል። ያው ሰሞኑን ትንሽ ደርሷል። ትንሽ አውስራስ በጥለያስ ያንዲት 15 ኪሎ ተሰጥሽ
በዋግምራ ዞን በ2015-16 ምህር ዘመን በተከሰተው የዝናብ እጥረት በ26 ወረዳዎች ውስጥ የሚኖር ከ400,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳት መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በዳሰነች ወረዳ ከሚገኙ 40 ቀበሌዎች ውስጥ 34ቱ የኦሞ ወንዝ ሞልቶ በጎርፍ እንደተጠለቀለቁ እና በውሃ እንደተዋጡ የወረዳው አስተዳደር አስታውቋል። ከወሰኑ አልፎ አካባቢውን ያጠለቀለቀው ጎርፍ የወረዳውን የየብስ አካል በከፊል የሸፈነ መሆኑን የወረዳው አስተዳዳሪ አቶ ፍቅረ ማርያም አይመላ ገልጸዋል። በ34 ቀበሌዎች እና በ7 ደሴቶች የሚኖሩ ወደ 8000 የሚደርሱ የቤተሰብ አባላት በወንዙ የጎርፍ ሙላት እንደተጎዱም አስተዳዳሪው አመልክተዋል። በመስኖ እየለማ የነበረ 1435 ሄክታር ሰብል መውደሙንና 123 ሄክታር የእንስሳት የግጦሽ መሬት ሙሉ በሙሉ በውሃ እንደተዋጠም አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ከገደቡ ሞልቶ በመፍሰሱ አብዛኞቹ የወረዳው ቀበሌዎች በውሃ መዋጣቸውን አስተዳዳሪው አቶ ፍቅረ ማርያም አይመላ ለአሜሪካ ድምፅ በስልክ ተናግሯል።
በጎርፉ ወይ በወንዙ የተያዘ ወደ 34 ቀበሌ ነው። ቀድሞ ከነበረው ቁጥር ከ62,790 ውስጥ አሁን ደግሞ አዲስ ዲስፕሌስድ የሆነው 16,148 አካባቢ ነው። እንደ አጠቃላይ አሁን ዲስፕሌስድ የሆነው ከዛኛው ቁጥር ጋር ሲጀመር ወደ 79,000 አካባቢ ማህበረሰብ ክፍሎች ዲስፕሌስድ ሆኖ ነው ያለው። እነሱንም አሁን የማውጣት ስራ ኦልሬዲ እየሰራን ነው።
በጎርፉ ሙላት በ10,000 የሚቆጠሩ ሰዎች እንደተፈናቀሉና ንብረትም እንደወደመ አስተዳዳሪው አስታውቀዋል። ላለፉት 5 ዓመታት የኦሞ ወንዝ ከአፍ እስከ ገደፉ እየሞላ በመፍሰሱ ጎርፍ ደጋግሞ ያጠቃት የዳሰነች ወረዳ ለአደጋው ስትጋለጥ በቅርብ ጊዜ ውስጥ ያሁኑ የመጀመሪያው አይደለም። ከወራት በፊት አጋጥሞ በነበረው ተመሳሳይ የጎርፍ አደጋ ተፈናቀሉ የአካባቢው አርብቶ አደሮች በቅርብ ርቀት ላይ ከሚገኝ መጠለያ ውስጥ ሰፍረው ቆይቷል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ትናንት አሙስ ባወጣው ሪፖርት ከዳስነች ወረዳ አጠቃላይ የቆዳ ስፋት 65% የሚሆነው በጎርፍ ሙላት መጥለቅለቁን አስታውቋል። አስተዳዳሪው አቶ ፍቅረ ማርያም በበኩላቸው ችግሩ ባለፉት ጥቂት ቀናት ውስጥ እንደተባባሰና በጎርፍ የተዋጠው መሬት ሰፊ መሆኑን ሲገልጹ ከወረዳው 40 ቀበሌዎች መካከል 34ቱ በጎርፍ እንደተጥለቀለቁና ከነርሱም ውስጥ 27 ቀበሌዎች ሙሉ በሙሉ በውሃ እንደተሸፈኑ፣ 7ቱ ደግሞ ከፍተኛ ስጋት እንዳለባቸው አስረድቷል።
አጠቃላይ ከመጀመሪያ 98000 ሄክታር መሬት ውስጥ አሁን 25000 ሄክታር ተጨማሪ ሆኖ አሁን ወደ 120000 አካባቢ ሄክታር የሚሆን ነው በውሃ የተያዘው። ከዛ ውጪ ምናልባት ትምህርት ቤቶችም መሰረተ ልማቶችም አጠቃላይ እነዛ 34ቱ ቀበሌ ወይ 27ቱ ቀበሌ ውስጥ ወድሞ ነው ያሉት።
በዚህ የጎርፍ መጥለቅለቅ የደረሰውን ጉዳት አስመልክቶም አቶ ፍቅረ ማርያም ሲናገሩ ቁጥራቸው ከ2 ሚሊዮን 993000 በላይ ከሚደርሰው በወረዳው ከሚገኙ እንስሳት ውስጥ በህይወት ለማውጣት ተቻለው 889454ቱን ብቻ እንደሆነና በመስኖ የለማ የነበረ 1435 ሄክታር መሬት ሰብል መውደሙን እንዲሁም 123000 ሄክታር የእንስሳት የግጦሽ መሬት ሙሉ በሙሉ በሙላቱ መዋጡን አብራርቷል። በተጨማሪም 8 የጤና ተቋማት፣ 6 ትምህርት ቤቶች፣ የእንስሳት ማከሚያዎች፣ የአርብቶ አደሮች ማሰልጠኛ ጣቢያዎችና ሌሎች ማህበራዊ ተቋማት በጎርፉ ሙላት መውደማቸውን የወረዳው አስተዳዳሪ አክሎ አመልክቷል። በዳስነች ወረዳ የኦሞራተ ከተማ ነዋሪ የሆኑት አቶ እምነት ጋሻው በጎርፍ አደጋው በርካታ ሰዎች ለችግር መጋለጣቸውን ተናግሯል።
በቃ እኛ አለኛ እዛ አካባቢ ያለውን የውሃውን አጠቃላይ አትሞስፌር ማያቅና እኛ እናቅላለን የሚል መንግስት ነው ያለው። ሲጀምር ህዝቡ ውሃው እኛም ባልሰራ ብሎ ጥያቄ አላቀረበም። በራሱ እናቅላለን በሚል ገባ፣ ህዝቡን አፈናቀለ ውሃው። ግን አሁን በጣም አሳዛኝ ነው። እንደዚህ ሰው ሁሉ እንደ ጠውጣ እንጨሱ ስር ነው ያለው። እንጨሱ ተጠግቶ ነው ቁጭ ያለው። ከከፋ ወደ እንጨሱ ሊወጣ ከባድ ነው። ምን ብዬ ነው የምነግረው? ሙሉ በሙሉ የት አለ? ዳሰለች እኮ ሪስክ እኮ ነው። አስገበርመን ምንም የለም። መሬት ትላለን እንዲ አንድ መሬት እኮ ከመሬት አወራለ መሬት ከሌለ የለም ነው።
አቶ ፍቅረ ማርያም ለተጎጂዎች ሰብአዊ ድጋፍ ለማድረስ ጥረት እየተደረገ እንደሚገኝም ጠቁሟል።
ወደ 17 ትምህርት ቤቶች፣ ሳት ጤና ኬላዎች፣ የሰው ጤና ኬላዎች እና የመስኖ ተቋማቶች፣ የውሃ ተቋማቶች፣ ሶላሮች በመንግስት ደረጃ እየዘረጋ ናቸው። ሶላሮችን በሙሉ በውሃ የተወሰደበት ሁኔታ ነው አለ። ምናልባት አሁን እንደ መንግስት እየተሰራ ያለው ደረቅ ቦታ 9 ቦታዎችን ለይተን እዛ ላይ አሁን የሁማኒቴሪያ ድጋፎች እየተደረጉ ነው ያሉ። ምናልባት እነዛ የዱቄት አልሚ ምግቦች እና አጠቃላይ በቆሎ የመሳሰሉና እነዚህ ነን ፉድ አይተሞች በመንግስት ደረጃ ባይበቃም የተወሰነ ነገሮች እየቀረቡ ነው ያለው። ምናልባት እዛ ደረቃማ ቦታዎች የውሃ ችግርም ስላለ አሁን በቦቲ ውሃ የማቅረብ ስራዎች እየተሰሩ ነው ያለው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻም በትናንትናው ሪፖርቱ የዳሰነች ወረዳን ጨምሮ በጎርፍ በተጠቁ የአገሪቱ አካባቢዎች በቂ ድጋፍ እየቀረበላቸው እንዳልሆነ አመልክቷል። በልዩ ልዩ የኢትዮጵያ አካባቢዎች ካለፈው ጥቅምት ወር አንስቶም እየጣለ ባለው ከባድ ዝናብ እስካሁን የ33 ሰዎች ህይወት እንዳለፈና ከ760000 በላይ ሰዎች መጎዳታቸውን ኦቻ ገልጿል። አቶ ፍቅረ ማርያም የጎርፍ አደጋን አስቀድሞ ለመከላከልና ለመቀነስ የሚያስችል መፍትሄ እንዲፈለግ ለደቡብ ኢትዮጵያ ክልልና ለፌዴራል መንግስት ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ስርጭታችን ይቀጥላል። የፓስፖርት አገልግሎት ለማግኘት ጠይቀው እየተጠባበቁ ያሉ አመልካቾችን እስከ ታህሳስ ወር ድረስ ሙሉ በሙሉ እንደሚያስተናግድ የኢሚግሬሽን እና ዜግነት አገልግሎት አስታወቀ የሚለው ቀጣዩ ዘገባችን ነው። በኢትዮጵያ የፓስፖርት አገልግሎት ማግኘት እጅግ ከባድ እንደሆነ የሰነዱ ፈላጊዎች እየተናገሩ ይገኛሉ። ችግሩን ለመቅረፍ ባለፉት 3 ወራት ውስጥ ከግማሽ ሚሊዮን በላይ ፓስፖርት ታትሞ ወደ አገር ውስጥ እንደገባ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት አስታውቀዋል። ዲሬክተሯ ዛሬ በሰጡት መግለጫ የፓስፖርት አገልግሎት በመጠባበቅ ላይ የሚገኙ ሁሉም ዜጎች እስከ ቀጣዩ ታህሳስ ወር ድረስ አገልግሎቱን ያገኛሉ ብለዋል። በሙስናና በብልሹ አሰራር የተጠረጠሩ 53 የተቋሙ ሰራተኞች እና ደላሎች በቁጥጥር ስር ውለው ጉዳያቸው እየታየ እንደሆነም ዲሬክተሯ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል።
በኢትዮጵያ የፓስፖርት አገልግሎት ማግኘት እጅግ ፈታኝ ከሆነ ሰነባብቷል። በአሁን ወቅት አዲስ ፓስፖርት ለማውጣት አሊያም ፓስፖርታቸውን ለማደስ አመልክተው ረጅም ወራትን እየተጠባበቁ የሚገኙ ከ200,000 ያላነሱ ኢትዮጵያውያን መኖራቸውን የኢሚግሬሽን እና ዜግነት አገልግሎት መረጃ ያመለክታል። ከነዚህ የፓስፖርት አገልግሎት ጠባቂዎች አንዱ የሆነው የአዲስ አበባ ከተማ ነዋሪ ወጣት ሰለሞን የቀጠሮ ጊዜው ቢያልፍም ፓስፖርቱን ማሳደስ እንዳልቻለ ይገልጻል።
የፓስፖርት ጉዳይ በተመለከተ ከዚህ በፊት ከሶስት ወር በፊት ነው አፕላይ ያደረኩት። እድሳት አገልግሎት ነው የነበረው እና እድሳትም የሆነ አዲስ ፓስፖርት ለማግኘት በጣም ረጅም ጊዜ እየወሰደ ነው ያለው። አሁን የተቀጠርኩት በሶስት ወር ነው። ከዚህ በፊት ያው ሳምንት አይሞላም በ4 ቀን በ5 ቀን በቃ በሳምንት ውስጥ ይደርስ ነበር። አሁን ላይ ግን እንደዚህ አይነት ነገር የለም። ያው ከሶስት ወር በላይ ሆነኛል እኔ ከመለከትኩኝ። ኦልሞስት ወደ 4 ወር እየተጠጋኝ ነው። ምንም ያገኘሁት ነገር የለም።
ወጣት ሰለሞን ከዚህም በኋላ በአጭር ጊዜ ውስጥ አገልግሎቱን አገኛለሁ የሚል እምነት የለውም።
እኔ ከሶስት ወር በላይ ሆነኛል ከመለከትኩኝ። ነገር ግን 3 ወርም 4 ወርም ከዚህ በኋላ ቢጨመር እንዳያያዙ ያው ፈላጊውን ብዙ ነው ይታወቃል። ነገር ግን አገልግሎት አሰጣጣቸው ደግሞ እዚህ ግባ የሚባል አይደለም። አስቸጋሪ ነው የሚሆነው። ያን ያህል ተባድ መሆንም አልነበረበትም። ተስፋ አላደረግም ያው አገኛለሁ። በአጭር ጊዜ ማገኝ አይመስለኝም።
ለፓስፖርት አገልግሎት አሰጣጡ እክል በተቋሙ ከተንሰራፋው ሙስናና ብልሹ አሰራር በተጨማሪ የተለያዩ ውስጣዊና ውጫዊ ሁኔታዎች እንደፈጠሩት የተገለጸውን የፓስፖርት ህትመት እጥረት ተቋሙ በመንስኤነት ይጠቅሳል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ዛሬ አርብ ህዳር 7 ቀን 2016 ዓ.ም በሰጡት መግለጫ ከህትመት እጥረት ጋራ በተያያዘ ያለውን ችግር ለመቅረፍ እርሳቸው አገልግሎቱን መምራት ከጀመሩ ወዲህ ባሉ ሶስት ወራት ውስጥ ከፍተኛ ቁጥር ያለው ፓስፖርት ታትሞ ወደ ኢትዮጵያ መግባቱን አስታውቀዋል።
በሶስት ወሩ ከግማሽ ሚሊዮን በላይ የፓስፖርት ቡክሌት ከውጭ ታትሞ እንዲገባ ያደረግንበት ሁኔታ ነው ያለው። ስለዚህ 531,800 የፓስፖርት ቡክሌቶችን በውጭ ተመርተው ወደ ሀገር ቤት እንዲገቡ አድርገናል ማለት ነው።
በተለያዩ ምክንያቶች ቅድሚያ የሚያስፈልጋቸውን ተገልጋዮች በመለየት ባለፉት 3 ወራት ውስጥ ከ110,000 በላይ የሚሆኑ በውጭና በሀገር ውስጥ ያሉ አመልካቾች እንደተስተናገዱ ወይዘሮ ሰላማዊት ገልጸዋል። የፓስፖርት አገልግሎቱን ለማግኘት አመልክተው እየተጠባበቁ የሚገኙ ሌሎች ዜጎች እስከ ቀጣዩ ወር ድረስ ሙሉ በሙሉ እንደሚስተናገዱም ተናግረዋል።
እኛ ስንጀምር የነበረው ባክሎግ 350,000 አካባቢ ነው። አሁን ወደ 200 ኦር ደግሞ 190,000 አካባቢ አውርደነዋል ባክሎጉን። ዲሴምበር መጨረሻ አካባቢ አሳባችን ሙሉ ለሙሉ ባክሎጉን መጨረስ። ከዚህ አኳያ እያስገባን ያለነው እያስወጣን ካለነው ጋራ ብዙ የምናስገባው ብዙ ስለሆነ እስካሁን ምንም ችግር አልገጠመንም። ባላንሱን የጠበቀ ነው ብለን ነው የወሰድነው። እንደ ማንኛውም አገልግሎት ወይም ባንክ ላይ ሄደን ብር ስንወስድ እንዳለው አይነት ቀላልና የምንተማመንበት የሚሆነው የሚለውን ጥያቄም በአጭር ጊዜ ውስጥ ይህን ማድረግ የምንችልበትን መንገድ ነው እየተከተልን ያለ ነው።
የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር የነበሩትን አቶ ታምሩ ግንበቶን ጨምሮ በሙስናና ብልሹ አሰራር የተጠረጠሩ 42 አመራሮችና ሰራተኞች በቁጥጥር ስር መዋላቸውን መንግስት ጥቅምት 7 ቀን 2016 ዓ.ም ማስታወቁ ይታወሳል። ደላሎችን ጨምሮ በቁጥጥር ስር የዋሉት ሰዎች ቁጥር 53 መድረሱን የገለጹት የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ተቋማዊውን አሰራር ሳይከተሉ የወጡ ፓስፖርቶችን እየሰረዙ እንደሚገኙም አክለው ተናግረዋል።
በገንዘብ ተደራድሮ ከደላሎች ጋር ተነጋግሮ የማስወጣት ስራዎች ሲሰሩ ነበር ማለት ነው። የማይገባው ሰው የወሰደውን ፓስፖርት አውቶማቲካሊ እየሰረዘ ነው። ስለዚህ ፓስፖርቱ የትም ሀገር ቢሄድ ተጠቃሚ መሆን አይችልም። ለምሳሌ ወደ 50 ፓስፖርቶችን አየር ባየር የተሰሩ የሰረዝናቸው አሉ። መንገድ ላይ ሆነው ሊሆን ይችላል እነዚህ ሰዎች ፓስፖርታቸው የሚሰረዝ። ስለዚህ ከፍተኛ ዋጋ የሚከፍለው ግለሰቡ ራሱ ነው ማለት ነው። ስለዚህ ከዚህ አኳያ ማህበረሰቡ ራሱ ጥንቃቄ አድርጎ በአግባቡ ስቴቱን ጠብቆ ፕሮሰሱን ጠብቆ መውጣቱን እያረጋገጥን ስለሆነ አፕሩቭ የምናደርገው እኛ ያንን ሳይጠብቅ አየር ባየር እንሰራለን የሚሉ ሰዎችን እንዳይከተል ከወዲሁ አሁንም በድጋሚ ማሳሰብ እፈልጋለሁኝ።
በሰሜን ኢትዮጵያው ጦርነት ሳቢያ ጉዳትና ዝርፍ ያደረሰባቸው አገልግሎት ያቆሙ የተቋሙ የትግራይ የአማራና የአፋር ክልሎች ቅርንጫፍ መስሪያ ቤቶችን አገልግሎት ለማስጀመርም ጥረት እየተደረገ እንደሚገኝ ዋና ዳይሬክተሯ በመግለጫቸው አንስተዋል። ቅርንጫፍ መስሪያ ቤቶቹ ወደ አገልግሎቱ የሚመለሱበትን ጊዜ ግን ለይተው አልገለጹም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ስርጭታችን ይቀጥላል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ላይ የቅጣት ውሳኔ አስተላለፈ። ከራዳር ቃዎች የግዢ ሂደት ጋር የተያያዘውን ክስ ሲያየቆየው ፍርድ ቤቱ ትናንት ሐሙስ በዋለው ችሎት ተከሳሹ የሶስት ዓመት ከሰባት ወር እስራት ቅጣት እንደወሰነባቸው ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምፅ ተናግረዋል። አቶ ሀፍቶም ስለ ቅጣት ውሳኔው እንዳብራሩት የሜጀር ጀነራል ክንፈ ዳኘው አጠቃላይ የፍርድ ሂደት መዘግየት ይታይበታል ብለዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ከአምስት ዓመታት በፊት በቁጥጥር ስር ውለው እስካሁን በእስር ላይ የሚገኙት የቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው በልዩ ልዩ ጉዳዮች በተመሰረቱባቸው ክሶች የፍርድ ቤት ክርክር በማድረግ ላይ ይገኛሉ። ጉዳያቸውን እየተመለከተ ያለው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎትም በትላንት ሐሙስ ውለው በአንድ የክስ መዝገብ ላይ የቅጣት ውሳኔ ማስተላለፉን ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምፅ ተናግረዋል።
ጉዳዩ የእግረኛ ራዳር ግዢ ጋር በተያያዘ ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ችሎት በዛ መዝገብ ጥፋተኛ ብሏቸው ነበር። ስለዚህ ትናንትና ሁለት የግራ ቀኙን የቅጣት አስተያየት መርምሮ በሶስት ዓመት ከሰባት ወር ጽኑ እስራት እና በአንድ ሺህ ብር እንዲቀጡ በማለት ውሳኔ አስተላልፏል።
ፍርድ ቤቱ ተከሳሹ በሌላ መዝገብ የማይፈለጉ ከሆነ የቅጣት ውሳኔው እስካሁን ታስረው ከቆዩበት ጊዜ ያነሰ በመሆኑ ከእስር እንዲፈቱ ትዕዛዝ እንደሰጠ ጠበቃቸው አቶ ሀፍቶም ከሰተ አስታውቀዋል። ይሁንና ሜጀር ጀነራሉ ሌሎችም ክሶች ስላሉባቸው ሊፈቱ አይችሉም ብለዋል። ቀደም ሲል ተከሳሹ በዚሁ የክስ መዝገብ ላይ መከላከያ አቅርበው እንደነበርም ጠበቃቸው አውስተዋል።
ቴክኖሎጂ ግዢ ነው። ቴክኖሎጂ ግዢ ጨረታ የሚሆንበት ሰዓት የለም፣ ትክክል አይደለም ብለን ለምንሟገተው አካባቢ ደግሞ መገዛት ይችል ነበር ነው የሚባለው። የሀገሪቱ የግዢ ህግ አዋጅ ቁጥር 649/2001 አንቀጽ 3 ንዑስ አንቀጽ 2 ላይ ተፈጻሚነት ወሰኑ ላይ ይሄ አዋጅ በወታደራዊና የደህንነት እቃዎች ላይ ተፈጻሚነት የለውም ይላል። በመሰል ወታደራዊና የደህንነት እቃዎች የገንዘብ ሚኒስቴር ከደህንነት ተቋማቶቹ ጋር ተነጋግሮ የሚያወጣው ልዩ መመሪያ ይኖራል የሚለው አንዱ ተከሳሽ ለብቻው በዚህ ተከሳሽ ለብቻው ተነጥሎ ክሱ ሲታይ የነበረ በሌላ ችሎት ራዳር ወታደራዊ እቃ ነው፣ ስለዚህ በአገልግሎት ጊዜ በጨረታ ሊገዛ ይችላል ተብሎ በነጻ ተሰናብቷል። ጀነራሉ ደግሞ አይ ልገዛው ይገባ ነበር ተብለው ፋይናኛ ተብሎበታል።
የሜጀር ጀነራል ክንፈ ዳኘው አጠቃላይ የፍርድ ሂደት አላስፈላጊ መዘግየት እየታየበት እንደሆነም ጠበቃቸው አቶ ሀፍቶም ከሰተ ተችተዋል።
በጣም የተንዛዛ የተጓተተ ሂደት ነው የምታየው። አምስት አመት ከሶስት ቀን ታስረህ ሶስት አመት ከሰባት ወር ይፈረድብሃል። ይሄ ማለት ስላፊ አንድ አመት ከምናምን ታስረሃል ለማለት ነው። በአጠቃላይ የሙስና ክሶች የሙስና ሂደቶች መገለጫቸው አንዱ ይሄ ነው። ወሰንብህ ቅጣትና መጀመሪያ ተጠቅሰ የሚቀርብብህ አንቀጽ እንዲሁም ለዚህ ስትከራከር የምታሳልፈው ጊዜ የወሰንብህ ቅጣት አንጻር ማይገናኝ ማይጣጣም ሆኖ ይገኛል።
ከህዳር 3 ቀን 2011 ዓ.ም ጀምሮ እስካሁን ድረስ በእስር ላይ የሚገኙት ሜጀር ጀነራል ክንፈ ዳኘው አሁንም በአምስት መዝገቦች ስር እየታዩ ያሉ ከ10 በላይ ክሶች እንዳሉባቸው ጠበቃቸው አቶ ሀፍቶም አክለው ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን አሁን ቀደም ብለን በዜና ወጃው ሰዓት ወደ አስተዋወቅናችሁና ከመቀሌ ወደ ደረሰን ዘገባ እናልፋለን። ሰኞ ህዳር 3 2016 ዓ.ም የጀመረው የመቀሌ ታክሲ አሽከርካሪዎች የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ትናንት ሐሙስ አመሻሽ ላይ አንዳንድ ታክሲዎች ሥራ ቢጀምሩም ዛሬ አርብ ግን የሥራ ማቆም አድማው ተጠናክሮ ቀጥሏል። ይህ የታክሲ አሽከርካሪዎች የሥራ ማቆም አድማ በተጠቃሚዎች የዕለት ተዕለት እንቅስቃሴዎች ላይ ከባድ አሉታዊ ተጽዕኖ እየፈጠረ መሆኑን የአሜሪካ ድምፅ ያነጋግራቸው የከተማይቱ ነዋሪዎች ይነጋገራሉ። ዓለም ፍሳ ከመቀሌ ያደረሰን ዘገባ ነው። የትግርኛ ክፍል ባልደረባችን ዊንታ ኪዳኔ እንደሚከተለው ታቀርባለች።
ባለፈው ሰኞ የጀመረው የመቀሌ ታክሲ አሽከርካሪዎች ስራ ማቆም አድማ ዛሬም ቀጥሎ ውሏል። አቶ ጣመ ካሳይ በመቀሌ ከተማ ልዩ ስሙ አደሃ ተብሎ የሚጠራ አካባቢ ነዋሪ ናቸው። ማቀቡ የዕለት ተዕለት እንቅስቃሴያቸውን ማስተጓጎሉም ይናገራሉ።
እዚ ክልተ መዓልቲ ተርኣየ ተጓንፎ ብጣዕሚ ታክሲ የለን በቃ ብጣዕሚ መከራይና መሊእና ዘለና ንስራሕና ንክንከይድ ሰዓት ብጣዕሚ ዝረፍደና።
ያለፉትን ሁለት ቀናት የታየው የታክሲ ስራ ማቆም አድማ ከባድ ችግር ፈጥሯል። ታክሲ የለም። ወደ ስራ ለመሄድ በእግር ነው ወይም በባጃጅ ኮንትራት ነው። ይህ ደግሞ ዋጋው ከፍ ያለ ነው። ስለዚህ ችግር እየፈጠረ ነው ያለው። የሚመለከተው የመንግስት አካል የመንገድ ትራንስፖርት በአፋጣኝ መፍትሄ መፈለግ አለበት። ነፍሰ ጡሮችና አረጋውያን ጭምር ብዙ መጉላላት እየደረሰባቸው ነው ያለው። ስለዚህ አፋጣኝ መፍትሄ ያስፈልጋል።
ስራ ካቆሙት የታክሲ አሽከርካሪዎች አንዱ የሆኑት አቶ ኪዳነ ደብረ ማርያም ለአምስት ዓመታት ያህል በዚህ ስራ ላይ መሰማራታቸውን ገልጸው ይህ ስራ ማቆም አድማ ተገደን የገባንበት ነው ይላሉ።
ተፈታካ ተገደድ ካዶቱ ሆናቱ ታሪፍ ወጥን ነው ለይመጣጠን ታሪፍ ነው ሸዓተ ቅርሽስ ምስና ነው ማሰቦ ሸዓተ ቅርሽ ኩሽድ ሰሱ ወይ ባና ሆይ ነው ስማ ስፖርት እተካ ብጎማ
ምክንያቱ የወጣው ታሪፍ የሚመጣጠን አይደለም። ድጎማው ጎድሏል። የነዳጅ ዋጋ ጨምሯል። እናም የመጨመር ሆነ መጉደል የመንገድ ትራንስፖርት ኃላፊነት ነው። እነዚህ ታክሲዎች ደግሞ መፍትሄ የሚያገኙበት አካል ስላጡ ነው አሁን ቁመው ያሉት። የቁጠባ ሁኔታ አለ። ሌሎች ለታክሲ የሚያስፈልጉ ወጪዎችም አሉ። ስለማያዋጣ መፍትሄ ስላላገኘን ነው ወደዚህ ሁኔታ የገባ ነው።
ዓለም የባለ ታክሲዎቹን ጥያቄ ይዞ በመንገድ ትራንስፖርት ጽህፈት ቤት የትግራይ ክልል ምክትል ኃላፊ የሆኑትን ወይዘሮ ራሄል ኃይለ አነጋግሯል።
ተዘጋጠመ ጸገም ንምፍታሕ ብስሩውን መገስታት እውን እንታይ እዩ ዝብል ናብ ስርዓት ንምእታው እውን እንታይ ፀገም ዘለዎ ዝብል ግን ንሕና እውን ጥቡቅ ደገፍን ክትትብን ጌርና ኢና ማለት እዩ። ስለዚ ኣብቲ ነቲ ግልጋሎትኩም ጌርካ
ያጋጠመውን ችግር ለመፍታት መንስኤውን ለማወቅና ወደ ስርዓቱ መግባት የሚያስከትለው ችግር ምንድን ነው ለሚለው ጥብቅ ድጋፍና ክትትል አድርገናል። ለማህበረሰቡ አገልግሎት መስጠት እስከ ማቆም የሚያደርስ ችግር ገጥሞናል ለሚሉት ግን በዞንም ሆነ በክልል ደረጃ የቀረበ ጥያቄ የለም።
የቢሮዋ ኃላፊ አክለውም በቢሮ ደረጃ በወጣው ህግና ደንብ መሰረት እንዲሰሩ እናደርጋለን ብለዋል።
ከም ቢሮ ብስሩና ትሕግታትና እውን ኣመሓይሽና ኢና ዝተመሓይሸ ብትኽክል ተግባራዊ ክኸውን ኣለዎ። ብስሩ ብዝግእና ባይታ ተግባራዊ ክኸውን ክኽእል
በቢሮ ደረጃ ህጎችን ኣሻሽለናል። እነዚህ ህጎች ደግሞ ተግባራዊ መሆን ኣለባቸው። ያንን ለማድረግና የትራንስፖርት ኣገልግሎት ስርዓት እንዲኖረው እንደ መንግስት ኣካል ውስጣችንን ፈትሸን መምራት መስራትና መቆጣጠር ኣለብን በሚለው ሓሳብ እስከታች ድረስ መግባባት ላይ ደርሰናል።
ጥያቄዎቻቸውን በተገቢው ሳያሳውቁ ስራ የማቆም አድማ ማካሄድ ስህተት ነው ያሉት ወይዘሮ ራሄል በደንቡ መሰረት እርምጃ እንደሚወሰድም ተናግረዋል። ባለ ታክሲዎቹ ግን ጥያቄዎቻቸው መልስ በማጣቱ ተገደው አድማ ወደ ማድረጉ መግባታቸውን ሲገልጹ፣ በመቀሌ ከተማ የሚገኙ 3 የታክሲዎች ማህበሮች በበኩላቸው በስራ ማቆም አድማው እጃችን የለበትም በሚል መግለጫ ሰጥተዋል።
አድማጮቻችንና ተመልካቾቻችን አሁን ወደ አንድ የውጭ ዘገባ እናልፋለን። እስራኤል በጋዛ የጦር ወንጀል ፈጽማለች የሚለውን ክስ ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጠየቀች። እስራኤል በጋዛ የጦር ወንጀል ፈጽማለች የሚለውን ክስ በሄግ የሚገኘው ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጥያቄዋን አስገብታለች። ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ በበኩሉ በአገሪቱ የሚገኘው የእስራኤል ኤምባሲ እንዲዘጋ የቀረበውን ጥሪ እንደሚደግፍ አስታውቋል። ኬት ባርትሌት ከጆሃንስበርግ የላከችው ዘገባ ነው፣ እንደሚከተለው ይቀርባል። ከሐማስ ጋር በምታደርገው ጦርነት እስራኤል የጦር ወንጀል ፈጽማለች በሚል የሚቀርበውን ክስ በሄግ የሚገኘው ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጥያቄ አቅርባለች። ጥያቄው መቅረቡን ይፋ ያደረጉት በቃጣር ጉብኝት በማድረግ ላይ ያሉት የአገሪቱ ፕሬዚደንት ሰሪል ራማፎሳ ናቸው። በጋዛ እየተባባሰ የመጣውን የሰብአዊ ሁኔታን በተመለከተ ከቃጣር መሪ ጋር እንደተወያዩ ራማፎሳ አስታውቀዋል።
አሁን
በጋዛ የሚታየው ሁኔታ ሁለቱም ወገኖች የማይቀበሉት ነገር ነው። ጋዛ አሁን ወደ ማሰቃያ ካምፕነት ተቀይሮ የዘር ማጥፋት እየተካሄደበት ይገኛል።
ራማፎሳ አክለውም ደቡብ አፍሪካ በሐማስ የተሰነዘረውንና 1200 ሰዎችን የተቀጥፎ 240 ሰዎች የታገቱበትን ድንገተኛ ጥቃት እንዳልደገፈች ሁሉ በእስራኤል የተሰጠውን የመልስ እርምጃም ትቃወማለች ብለዋል። ሰዎች በጋዛ በተከበቡ ሆስፒታሎች እንደ ዝንብ እየሞቱ ነው ሲሉ ተናግረዋል ራማፎሳ።
In South Africa, we have accordingly, together with many other countries in the world,
ደቡብ አፍሪካ ከሌሎች በርካታ ሀገራት ጋር በመሆን የእስራኤል መንግስት ድርጊት ለዓለም አቀፉ የወንጀል ችሎት መቅረቡ አግባብ ሆኖ አግኝቷለች።
በጉዳዩ ላይ አስተያየት እንዲሰጡ በቪኦኤ ጥያቄ ቀረበላቸው በደቡብ አፍሪካ የእስራኤል አምባሳደር ፈቃደኛ ሳይሆኑ ቀርተዋል። በዊትዋተር ስታንድ ዩኒቨርሲቲ የዓለም አቀፍ ሕግ ምሁር የሆኑት ሚያ ስዋርት በአሁኑ ወቅት ሊሆን ስለሚችለው ጉዳይ ያስረዳሉ።
And the ICC, you know, would most probably...
ዓለም አቀፍ የወንጀል ችሎቱ ይህንን ጉዳይ ሊመለከተው የመቻል እድል አለው። ነገር ግን ረጅም ጊዜ የሚወስድ ጉዳይ ነው።
ራሷን ለመከላከል የምታደርገው ጥረት እንደሆነ እስራኤል በተደጋጋሚ ገልጻለች። ሲቪሎች እንዳይጎዱ ከፍተኛ ጥረት እንደምታደርግ ጠቅላይ ሚኒስትር ቤንጃሚን ነታንያሁ በዚህ ሳምንት መጀመሪያ ላይ ተናግረዋል። ደቡብ አፍሪካ የፍልስጤማውያንን ጉዳይ በይፋ ከሚደግፉ ወገኖች አንዷ ነች። የሀገሪቱ ገዢ ፓርቲ የሆነው የአፍሪካ ብሔራዊ ኮንግረስ በመካከለኛው ምስራቅ እየሆነ ያለውን ሁኔታ ጥቁር ደቡብ አፍሪካውያን ከነጭ የዘር መድሎ አገዛዝ ጋር ካደረጉት ትግል ጋር ያመሳስለዋል። የፓርቲው ቃል አቀባይ የሆኑት ማለንጊ ቤንጉ ሞትሲሪ ትናንት ሐሙስ እንደገለጹት መንግስት በአገሪቱ የሚገኘውን የእስራኤል ኤምባሲ እንዲዘጋ በተቃዋሚው ወገን ለፓርላማ የቀረበውን ጥሪ ፓርቲያቸው ይደግፋል።
በተያዘችው ፍልስጤም የሚፈጸመውን ግፍ በመመልከት መንግስት በአገሪቱ የሚገኘውን የእስራኤል ኤምባሲ እንዲዘጋና ማንኛውንም ዲፕሎማሲያዊ ግንኙነት እንዲያቋርጥ በፓርላማው የቀረበውን ሐሳብ የአፍሪካ ብሔራዊ ኮንግረስ ይደግፋል።
በደቡብ አፍሪካ ፍልስጤማውያንን የሚደግፉ በርካታ ሰልፎች ተካሂደዋል። እስራኤልን የደገፉ ደግሞ አነስተኛ ሰልፎች ቢካሄዱም በፍልስጤማውያን ደጋፊዎች ተበትነዋል። በደቡብ አፍሪካ አይሁዳውያንን የሚወክለው ቦርድ ግጭቱ ከጀመረ አንስቶ በከፍተኛ ደረጃ እየጨመረ የመጣ አይሁድ ጠል እንቅስቃሴ በአገሪቱ እየታየ እንደሆነ አስታውቋል።
ቀጣዩ የአገር ውስጥ ዘገባ ነው። በአፋር ክልል የህፃናት ሴቶችና የልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን ይመለከታል። በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን ተገድዶ መደፈርን ጨምሮ ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። የሁለት ዓመቱ ጦርነት የፈጠረውን ማኅበራዊ ቀውስ ተከትሎም በአፋር ክልል የሕፃናትና ሴቶች እና እንዲሁም የልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን በመብቶችና ዲሞክራሲ እድገት ማዕከል የተሠራ ጥናት አመልክቷል። የጥናቱን ይዘትና በክልሉ ያለውን የሕፃናት ሴቶች ጋብቻ ለመረዳት ባልደረባችን ኤደን ገረመው የጥናት ሥራውን ያከናወነችውን ወጣት የሕግ ባለሙያ ኩልሱማ ኑርና በአፋር ሴቶችና ማኅበራዊ ጉዳይ ቢሮ የተመድ ቴክኒካል ቡድን ባልደረባ ወይዘሮ ሳዳ መሐመድን አነጋግራ ተከታዩን ዘገባ አሰናድታለች።
ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱማ ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ፣ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ እድገት ማዕከል የወርድወት ፌሎሺፕ አማካኝነት በአፋር ክልል የህፃናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህፃናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጣቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህፃናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበርነው አሁን 90 ነን። ብዙ የነበርነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላ ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮችን የተሻለውን ያክል እየሰራ ነው። ያው ብዙ ምክንያትም የለውም ሰለቤት አሳየ ማለት ነው። እና አሁን እኔ ራሱ በአይን ያየሁት አሁን ራሱ ወደ አምስት ቦታዎች ምሬ ነው የመጣሁት። እና በቃ ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልቅ ነው ያየሁት ማለት ነው። አለት ለምን ሲባል የደብተርነት ችግር እዛ ምክንያት፣ አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሙሉ የወደመባቸው ቦታዎች አሉ።
ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከ20ና ከ25 ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው። እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢ ስትባይ እምቢ ብትባይ እምቢ ብትይስ? እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ ዴ ረግሙን አለ። እሺ ቢረግሟችሁስ ምን ታደርጋላችሁ? ዴ ረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በረና እንዴ እኔ እኮ 25 ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው፣ እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያለገባሹ ግን ዱአ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁ። ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው፣ አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል፣ እሷ አይ እኔ እንዳንቺ ትምህርትን ጨርሼ ነው ከዛ በኋላ ነው የማገባው የሚል መልስ ሰጠች። እና በጣም ነበረ ሾክ ያደረገች። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክት ኢምፓክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ እያስብ ያለሁኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖችም ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጎርጎሮሳውያኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
አሁን ለምሽቱ ወዳዘጋጀነው የመጨረሻ ዘገባችን እናልፋለን። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችንና ቀጣሪዎችን በማህበራዊ አውታሮች ድልድይነት የሚያገናኝ ተቋም ነው። ስለ ተቋሙ የእስካሁን እንቅስቃሴዎች ለማወቅ ከፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ስመኝ ታደሰ ጋር ሀብታሙ ስዩም አጭር ቆይታ አድርጓል።
ስመኝ ታደሰ እባላለሁ። አፍሪወርኪንግ ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው።
በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። የተጀመረ እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ?
የተጀመረው በ2018 ነበረ። ሌላ ድርጅት ነበረን እና በዛ ድርጅት የሰራተኛ ችግር ስለነበረብን እና ያንን ነገር ሶልቭ ማድረግ ስለፈለግን ለራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቃ እንደ ራሱ እንደቻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መስራታችን ዋናው የእኛን ችግር ሶልቭ ባደረግን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ችለናል።
ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን የምትሰጡት?
የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከ300,000 በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጭ ደግሞ በ15,000 ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከ70,000 በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለእኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው።
እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው በአሰራራችሁ?
ልክ ነው። ዋናው ነገር ምንድን ነው? እኛ ምንድን ነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድን ነው በማለት ነው እንጂ ወደዚህ ይሄድልን ብለን የምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው፣ ለጥሩም ለመጥፎም። እኛ ደግሞ ምንድን ነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ሊያቆማል እና ያንን ችግር ደግሞ ልንፈታ ያሰብነው ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ እያለ ጎን ለጎን ደግሞ ስራ ማፈላለጉንም አብሮ እንዲሄዱ እናደርጋለን። ከዛ ውጪ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው እንደ ማናጀር ሆነው እየሰሩ ያሉት እና በዛ መካከል ያለውን ሁለቱንም ጋር ለማስታረቅ ነው የሞከር ነው። ያ ማስታረቅ ደግሞ ምንድን ነው ስራ የግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ እውቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው እና አዎ ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምንበት።
ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበረ?
አዎ ፈታኝ ነበረ። መጀመሪያ አካባቢ ለምሳሌ ድርጅታችንን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበረ። አድቨርታይዝ ማድረግ ያልፈለግንበት እና እስካሁን ድረስም አድቨርታይዝመንት ያልለቀቅንበት ምክንያት ምንድን ነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኝበትና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሁም በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች ዳይሬክሽኖች ቻሌንጅ አጋጥመናል። ያ አንደኛው ቢንግ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለን እና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነ እና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገናል። እኛ ጋር በሚገርም ሁኔታ ከ50% በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ችለናል እና ያንን ትረስት ለመፍጠር ኦፍኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል።
መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ለአብነት መጥቀስ ተችሏል እና እናንተን የመሰሉ ሰዎች እንዲበራከቱ የእናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ?
እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድን ነው? አሁን ለምሳሌ ስራ እና ሰራተኛ አገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሀሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሀሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል እና ያ ነገር ደግሞ ቢቀየርና ፖሊሲው ላይ በተለይ ይሄ ዲጂታል ላይ ያሉት መገናኘቶች የሆነ ከቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችም ገብተውበት ቢሰሩበት እና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጪ ደግሞ በዲጂታል የሚሰሩ ማጭበርበሮች የእኛን ስራ በጣም ጎድተውታል። ያ የጎዱበት ምክንያት ምንድን ነው? በሰው እምነት ማጥፋት በጣም እየመጣ ይመጣል። በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያም አካባቢ ተቸግረን ከነበረበት አንደኛው ነገር ምንድን ነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት፣ እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቀፍ ህግ የለም እነሱን ወደ ህግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮች በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከ300,000 በላይ ሰራተኛ ስራ ፈላጊና ከ15,000 በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጄ ልበደርብል ወይም ኢንቨስትመንት ላገኝብል ይህንን እንደ አሴት የሚታይበት ሁኔታ የለም። እና እንደነዚህ አይነት ሀሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ።
በጣም አመሰግናለሁ። ስመኝ ታደሰ፣ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ክብራትና ክብራን የምሽት ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ስታስተናግድ የነበረችው ብርሃን ኃይሉ ነች። የምሽቱ ዋና አዘጋጅ አሉላ ከበደ፣ ሳስተናግዳቸው ያመሸሁት እንግዲህ ወልዴ። ነገ ምሽት እስከምንገናኝ መልካም ምሽት።